ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሰኔ 28 2015 ዓመተ ምህረት ዝግጅታችን ጀመረ። የሸዋሮቢት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ።
ያልታወቁ ኃይሎች የሚባለው ያልታወቀ ኃይል እንዴት ከዚህ ሁሉ ተጣካል ከዚህ ሁሉ መንግስት ደህንነት ከዚህ ሁሉ ካቢኔ እንዴት ይጠፋል?
የሸዋሮቢት ነዋሪን ነበር የሰማችሁት። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። ተናስተልኝ እንደምን አመሻችሁ ክብራትና ክብራን። ፕሮግራሙን ስመራ ማመሻው እንግዶ እንደነኝ ከስቱዲዮ ኤልያስ አስማረ ሲያቀናብርልን ያመሻል። የዝግጁ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ ልትከታተሉን ትችላላችሁ። እስከ 4 ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን ለዓለም ዜናው ደረጀ ደስታ።
ተናስተልን በድጋሚ አድማጮቻችን እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በትግራይ ረሃብ በከፍተኛ መጠን ማደጉን ተመድ አስታወቀ፣ የአውሮፓ ህብረትና አባል አገራት ለኢትዮጵያ አገራዊ ምክክር ኮሚሽን 7 ሚሊዮን ዩሮ ድጋፍ አደረጉ፣ ደቡብ ሱዳን በሚቀጥለው አመት ምርጫ እንደሚካሄድ ሳልቫኬር አስታወቁ፣ እሳቸው ይወዳደራሉ የሚሉት ከደቱ ከምሽቱ በያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። አሁን ወደ ዝርዝሩ እናልፋለን። በጦርነት በተጎዳው የትግራይ ክልል ለከፋ የምግብ እጥረት የተዳረጉ ሰዎች ቁጥር በከፍተኛ ሁኔታ መጨመሩን እና በቅርቡ የምግብ እርዳታ መቆሙን ተከትሎ ሁኔታዎች እየተባባሱ ሊሄዱ እንደሚችሉ የተባበሩት መንግስታት ድርጅት ሰሞኑን ባወጣው መረጃ አስታውቋል። በዚህ ዙሪያ አጃንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ሰኞ ዕለት ይፋ ባደረገው ወቅታዊ ሪፖርት በደቡብና ደቡብ ምስራቅ ኢትዮጵያ በድርቅ ምክንያት ጉዳት ከደረሰባቸው በሚሊየን የሚቆጠሩ ሰዎች በተጨማሪ በሰሜን ኢትዮጵያ የሚኖሩ 8.8 ሚሊየን ሰዎች የምግብ እርዳታ እንደሚያስፈልጋቸው አስታውቋል። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ለሁለት ዓመት የተካሄደውን ጦርነት ያስቆመው የሰላም ስምምነት በህዳር ወር ከተፈረመ ወዲህ ወደ ክልሉ የሚገባው የእርዳታ መጠን ቀስ በቀስ እንዲጨምር አስችሎ የነበረ ቢሆንም በከፍተኛ ምግብ እጥረት ምክንያት ለውስብስብ የጤና ችግር የተጋለጡ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን ክልሉ ይፋ አድርጓል። ባለፈው ዓመት በሚያዝያ ወር ከነበረው ሁኔታ ጋር ሲነጻጸር በትግራይ ከፍተኛ በሆነ የተመጣጠነ ምግብ እጥረት ወደ ሆስፒታል የሚመጡ ሰዎች ቁጥር በ196% ጨምሯል ያለው የኦቻ ሪፖርት የአሃዙ መጨመር በከፊል የተሻለ የጤና ተቋማት ተደራሽነትና የመረጃ አሰባሰብ በመኖሩ ምክንያት ሊሆን እንደሚችል አመልክቷል። ለትግራይ ክልል ይሰጥ የነበረው የምግብ እርዳታ ለተረጂዎቹ እንደማይደርስ ገልጸው ድጋፍ ሰጪ ተቋማት እርዳታ ማቋረጣቸውን ተከትሎ በትግራይ ለችግር ተጋላጭ ሆኑ የህብረተሰብ ክፍሎች መካከል የምግብ ዋስትና እጦት እየተባባሰ ሄዷል ብሏል ኦቻ በሪፖርቱ። በተመሳሳይ ሁኔታ ባለፈው ዓመት ከጥር እስከ ሚያዝያ ወር ከነበረው ተመሳሳይ ጊዜ ጋር ሲነጻጸር በመላ ሀገሪቱ በከፍተኛ የምግብ እጥረት ምክንያት ወደ ሕክምና ተቋማት የሚገቡ ሰዎች ቁጥርም በ15% መጨመሩን ኦቻ በሪፖርቱ አስታውቋል።
የአውሮፓ ህብረትና የህብረቱ አባል አገራት በጋራ በመሆን ለኢትዮጵያ ሀገራዊ ምክክር ኮሚሽን የ7 ሚሊዮን ዩሮ ድጋፍ አደረጉ። ኮሚሽኑ ከውጪ ለጋሾች ዘንድሮ ለማግኘት ካቀደው 12 ሚሊዮን ዶላር ውስጥ አብዛኛውን ማሳካቱንም ዋናው ኮሚሽነሩ ፕሮፌሰር መስፍን አራያ ተናግረዋል። ይሁን እንጂ ኮሚሽኑ ለሚያከናውነው ሥራ ከውጪ በሚያገኘው የገንዘብ ድጋፍ ላይ ተስፋ እንደማያደርግ ነው የገለጹት። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የአውሮፓ ህብረት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ አገራዊ ምክክር ኮሚሽን የጀመረውን ሥራ መደገፉን ይቀጥላል ብለዋል። ኬኔዲ አባተ ዝርዝሩን ይዟል።
በአውሮፓ ህብረት አስተባባሪነት ለኮሚሽኑ የ7 ሚሊዮን ዩሮ ወይም 385 ሚሊዮን ብር ድጋፍ ያደረጉት 7 የህብረቱ አባል ሀገራት እንዲሁም ከህብረቱ ውጪ የሆነችው ኖርዌይ በጋራ በመሆን ነው። የድጋፍ ስምምነቱን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያና በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ የተፈራረሙ ሲሆን የኢትዮጵያ የገንዘብ ሚኒስቴር፣ የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ እንዲሁም የለጋሽ ሀገራት ተወካዮች በፊርማ ስነ ስርዓት ላይ ተገኝተዋል። ኮሚሽኑ በየክልሉ እየተዘዋወረ የወረዳ ተሳታፊዎችንና የምክክር አጀንዳዎችን የመለየት ሥራ እየሰራ እንደሚገኝ ያስታወሱት ዋና ኮሚሽነሩ ፕሮፌሰር መስፍን ድጋፉ የተደረገው ከፍተኛ ወጪ እንደሚጠይቅ የገለጹትን አጀንዳዎችንና ተሳታፊዎችን የመለየት ሥራ ለማገዝ እንደሆነ አስረድተዋል። ከውጭ ለጋሾች በዚህ ዓመት 12 ሚሊዮን ዶላር ለመሰብሰብ መታቀዱንና ከዚህም አብዛኛው መገኘቱንም ለአሜሪካ ድምጽ ተናግረዋል።
ባለፈው ዓመት ወደ 80 ሚሊዮን ብር ገደማ ከተባባሪ ድርጅቶች እገዛ አግኝተናል። በዚህ ዓመት ደግሞ እንግዲህ እስከ 12 ሚሊዮን ዶላር የሚሆን ገንዘብ እናገኛለን ብለን ነው የምናምነው። ከዚህ ውስጥ እንግዲህ አብዛኛውን የዛሬዎቹ በቅርቡ እንደሚያስገቡ ነው ተስፋ የሰጡን። ግጥታ ወደ ገንዘብ ሚኒስቴር ቋጥቶ ወደ ብር እየተመነዘረ የምንጠቀምበት ይሆናል። የጃፓንን መንግስት ሳይጨምር ጃፓን በራሱ ብቻው 3 ሚሊዮን ዶላር ከተማ በዚህ ዓመት እርዳታ አድርጎልናል።
ኮሚሽኑ ከውጭ አጋሮች የገንዘብ ድጋፍ የሚያገኝ ቢሆንም በእስራው ላይ ግን ተጽዕኖ መፍጠርም ሆነ ጣልቃ መግባት አይችሉም ያሉት ፕሮፌሰር መስፍን የሀገራዊ ምክክር ኮሚሽኑ ሥራ ከውጭ በሚገኝ ገንዘብ ላይ ተስፋ የሚያደርግ አይደለም ሲሉም ዋናው የገንዘብ ምንጭ የኢትዮጵያ መንግስት መሆኑን አመልክተዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ በፊርማ ስነ ስርዓቱ ላይ ባደረጉት ንግግር ኢትዮጵያ ችግሮቿን ሁሉን አቀፍ በሆነ ብሔራዊ ውይይት የመፍታት አቅም አላት፣ ስለሆነም የአውሮፓ ህብረት በኢትዮጵያ ዘላቂ ሰላምና እርቅ እንዲመጣ የኢትዮጵያ ሀገራዊ ምክክር ኮሚሽን የጀመረውን ወሳኝ ተግባር መደገፉን ይቀጥላል ማለታቸውን ለአሜሪካ ድምጽ የደረሰው የህብረቱ መግለጫ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የደቡብ ሱዳን መሪ ሳልቫኪር ዘግይቶ የነበረው ምርጫ በታቀደው መሰረት በሚቀጥለው ዓመት እንደሚካሄድና እሳቸውም ለፕሬዝዳንትነት እንደሚወዳደሩ አስታውቀዋል። ሳልቫኪር አገራቸው ከሱዳን ነጻነቷን እንድትቀዳጅ ትግሉን በመምራት ካበቁበት እንደ አውሮፓ አቆጣጠር ከ2011 ጀምሮ የአገሪቱ ብቸኛው ፕሬዝዳንት ሆነው ቆይተዋል። በዓለም ወጣቷ አገር በበኪር የስልጣን ዘመን በርካታ ቀውሶችን አስተናግዳለች። ደቡብ ሱዳን በኪርና በምክትል ፕሬዝዳንት ሪክ ማቻር ደካማ ህብረት ላይ በተመሰረተ መንግስት የምትተዳደር መሆኗ ተመልክቷል። እስካሁን ለፕሬዝዳንትነት እንደሚወዳደር ያስታወቀ እጩ ባይኖርም ታሪካዊ ባላንጣቸው ማቻር ይወዳደራሉ ተብሎ ይጠበቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። 6 የደቡብ አፍሪካ ተቃዋሚዎች ፓርቲዎች በሚቀጥለው ዓመት በሚካሄደው ብሔራዊ ምርጫ ጥምረት በመፍጠር ለ30 ዓመታት የቆየውን የአፍሪካ ብሔራዊ ኮንግረስ ፓርቲ አገዛዝ እንዲያበቃ ለማድረግ እንደሚመክሩ አስታወቁ። የአፍሪካ ብሔራዊ ኮንግረስ ፓርቲ ANC የቀድሞው የደቡብ አፍሪካ መሪ ኔልሰን ማንዴላ ለመጀመሪያ ጊዜ ሁሉን ዘር ባካተተው ምርጫ ንዑሳኑ የነጭ አገዛዝ እንደ አውሮፓ አቆጣጠር 1994 ካሸነፉበት ጊዜ ጀምሮ የነበሩትን ምርጫዎች በሙሉ ሲያሸንፍ ቆይቷል። ከዚያ ጊዜ አንስቶ እንደ አውሮፓ አቆጣጠር ከ2009 እስከ 2018 የነበረውን የፕሬዝዳንት ጃኮብ ዙማ አስተዳደር ወቅት ለ10 ዓመታት የሚጠጋውን የወንጀል ክስ ጨምሮ ANC ለበርካታዎቹ ደቡብ አፍሪካውያን መሰረታዊ አገልግሎቶችን ማሟላት የተሳነውና ዘወትር በሙስና ቅሌቶች ውስጥ በመዘፈቅ ይከሰሳል። የተቃዋሚ ፓርቲዎቹ ጥምረት ሐሳብ አንድ ፓርቲ ማቋቋም ሳይሆን በምርጫው የሚያገኙት ድምጽ አብላጫውን የጥምር መንግስት ለመመስረት የሚያስችላቸው እንደሆነ ለመመከር መሆኑ ተመልክቷል። ባለሙያዎች ግን ምንም እንኳ ANC ይሁሉ ድክመት ቢኖርበትም የተባለው ሊሆን ስለመቻሉ ያላቸውን ጥርጣሬ ሰንዝረዋል። በቱኒዚያ ደቡባዊ ግዛት በመትገኘው ሳፋክስ ከተማ በነዋሪዎችና ከሳሃራ በታች በመጡ አፍሪካውያን ፍልሰተኞች መካከል በተነሳ ግጭት አንድ ቱኒዚያዊ ተገደለ። ግድያው የተፈጸመው በአካባቢው ነዋሪዎችና ፍልሰተኞች መካከል ለቀናት ሲካሄድ የቆየውን ግጭት ተከትሎ ነው ሲሉ አንድ የፍትህ ባለስልጣን ትናንት ማክሰኞ መናገራቸውን ሮይተርስ ዘግቧል። የቱኒዚያ ኢኮኖሚ ማዕከል መሆኗ የተነገረላት ሳፋክስ ከተማ በጀልባ ወደ አውሮፓ መሻገር በሚፈልጉ በሺዎች በሚቆጠሩ አፍሪካውያን ፍልሰተኞች የተጨናነቀች መሆኗ ተዘግቧል። ይህ ለሰሜን አፍሪካ ሀገሮች ታይቶ የማይታወቅ የፍልሰት ቀውስ መፍጠሩ ተነግሯል። ፖሊስ ከግድያው ጋር በተያያዘ የተጠረጠሩ ከሳራ በታች የመጡ 3 አፍሪካውያንን መያዙንም የሳፋክስ ፍርድ ቤት ቃል አቀባይ ፋውዙ ማስሙዲ ተናግረዋል። ባለፉት 2 ቀናት ምሽቱን የተነሱት ግጭቶችን ለማርገብ ፖሊስ አስለቃሽ ጋዝ መጠቀሙን የሮይተርስ ዘገባ አመልክቷል። በመጨረሻም ቻይና ከፍተኛ ዲፕሎማቷ ምዕራባውያን በቻይናውያን ኮሪያውያንና ጃፓናውያን መካከል ያለውን ልዩነት ማወቅ አይችሉም ሲሉ ዘርን ተንተርሰው በሰጡት አስተያየት የተሰነዘሩ ትችቶችን አጣጣለች። አሜሪካውያን ከቻይና ከደቡብ ኮሪያና ከጃፓን የመጡትን ሁሉንም ጎብኚዎች እንደ እስያውያን ይወስዷቸዋል፣ ልዩነቶቻቸውንም መለየት አይችሉም፣ ይህ በአውሮፓም ተመሳሳይ ነው በማለት አስተያየት የሰጡት የቻይና የቀድሞ የውጭ ጉዳይ ሚኒስትርና አሁን የገዢው ኮሙኒስት ፓርቲ የውጭ ጉዳይ ኮሚሽንን የሚመሩት ዋንጊ ናቸው። ዋንግ በአስተያየታቸው ጸጉርህን የቱንም ያህል ቢጫ ብትቀባው ወይንም የቱንም ያህል አፍንጫህን ወደ ሰልካካነት ብትቀይረው መቼም ቢሆን ወደ አውሮፓዊነትም ሆነ አሜሪካዊነት አትቀየርም፣ መቼም ቢሆን ወደ ምዕራባዊነት አትቀየርም ሲሉ መናገራቸው ተዘግቧል። ዋንግ ይህን የተናገሩት በሰሜናዊ ቺንግዳኦ ከተማ በተካሄደ የሶስትዮሽ ጉባኤ ላይ ነው። የሶስቱን አገራት ትብብር አጽንኦት ሰጥተው የተናገሩት ዋንግ ከአካባቢው ውጪ ያሉ አንዳንድ ትላልቅ አገራት የሪዮት ዓለም ልዩነቶችን ሆን ብለው ያጋንናሉ፣ ልዩ ልዩ ትንንሽ ቡድኖችና ስብስቦችን በመፍጠር ትብብርን በግጭት አንድነትን በመከፋፈል ለመተካት ይጥራሉ ብለዋል። የዩናይትድ ስቴትስ አምባገነንና የአንድ ፓርቲ ስርዓት ካላት ቻይና በተቃራኒ ነጻ ማህበረሰብና የመድብለ ፓርቲ ዲሞክራሲ ካላቸው ሁለቱ የጃፓንና ደቡብ ኮሪያ ጋር የደህንነት ትብብር እንዳላት ይታወቃል። በዩናይትድ ስቴትስ የሄሪቴጅ ፋውንዴሽን የእስያ ጥናት ማዕከል ዳይሬክተር ጄፍ ኤም ስሚዝ ጃፓኖችና ኮሪያውያን አሜሪካዊ የሚሆኑት በየቀኑ ነው ሲሉ የዋንግን ንግግር ተችተዋል። በዩናይትድ ስቴትስ ዜግነት ያላቸው በሚሊየን የሚቆጠሩ ቻይናውያንና ጃፓኖች የኮሪያ ዝርያ ያላቸው መኖራቸውም እንዲሁ ተነግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የዛሬ ረቡዕ ሰኔ 28 2015 ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወደነኝ። ፕሮግራሞቻችንን ከስቱዲዮ የሚያቀናብርልን ኤልያስ አስማረ ነው። የዘገባዎቻችንን ምስልና ድምጽ ያቀናበሩልን ግርማ አደገፋና ሲሳይ አሸናፊ ናቸው። የማህበራዊ ገጻችንን ደግሞ የሚታደስልን አበባዮ ገበያው ነች። ዋና አዘጋጅ ጽዮን ግርማ። አሁን ወደ ዕለቱ አብይ ርዕስ እናልፋለን። ሸዋሮቢት የጸጥታ ዘርፍ ኃላፊ ባልታወቁ ኃይሎች ተገደሉ የሚለው ዜና በዕለቱ አብይ ርዕስ የምንመለከተው ነው። በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የጸጥታ ዘርፍ ኃላፊ ትናንት ባልታወቁ ሰዎች እንደተገደሉ የከተማ አስተዳደሩ አስታውቋል። የኃላፊውን መገደል ተከትሎ ከተማዋ ባልተረጋጋ ስሜት ውስጥ እንደምትገኝ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
የሸዋሮቢት ከተማ አስተዳደር በማህበራዊ ትስስር ገጹ ላይ ባወጣው አጭር የሐዘን መግለጫ የሸዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን መንግስታዊ ኃላፊነታቸውን በመወጣት ላይ ያሉ ትናንት ሰኔ 27 ቀን 2015 ዓ.ም ምረት ከቀኑ 11 ሰዓት ገደማ መገደላቸውን ገልጸዋል። ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የጠየቁን አንድ የከተማዋ ነዋሪ ባለፉት ሳምንታት የህዝቡን ሰላም የሚያውቁ የተኩስና የፍንዳታ ድምጾች በቅርብ ርቀት ይሰሙ እንደነበር ጠቁመዋል። ለሟቹ የጸጥታ ዘርፍ ኃላፊ ግድያ በአካባቢው ነዋሪዎች ዘንድ በስፋት የሚነገረውን ሲያብራሩም ተከታዩን ብለዋል።
ቢሮ አካባቢ ከቢሮ ወጥቶ ወደ ቤት ሊሄድ መሰለኝ ኮብልስቶን አለ በቢሮቸው በር ላይ መኪና ውስጥ ልክ እንደገባ ይመስለኛል የመቱት። እና አንዱንም አላቅም የግል ነው ብዬ አይደለም ያው ፖለቲካ ኬዝ ይኖረዋል ብዬ ነው የምንጠብቀው። መኪናው ከአንድ በኩል በሁለት ጥይት እንትን እንደተባለ ነው የሚያሳየው። እና እነዚህ ነገሮች እንደተፈጸሙ ማህበረሰቡ መደናገጥ ነበር፣ ግርግር ነበር። እዚያ በተለይ አካባቢ ላይ ያለው ከቀኑ 11 ሰዓት አካባቢ ላይ ነው ከቢሮም አልወጣን። ወዲያውም እንዲህ ተፈጠረ ሲባል ቢሮ ተጋጋንና ቀንም ሰዓቱ እየደረሰ ስለነበር ወደ የቤት ገባን።
አቶ አብዱ ሁሴን ከአባታቸው ሁሴን አልዬ ከእናታቸው ከሞዘይን አይተንፍሱ ነሐሴ 12970 ዓ.ም በቀወት ወረዳ ራስ አራጎብዲ በሚባል አካባቢ ተወልደው ያደጉ ሲሆን የሁለት ወንድና አንዲት ሴት ልጆች አባት እንደነበሩ የከተማው አስተዳደር በፌስቡክ ገጹ ላይ አስፍሯል። የአቶ አብዱ ሁሴን ስርዓተ ቀብርም ዛሬ ተፈጽሟል። አቶ አብዱ ከጥቅምት 10 2008 ዓ.ም እስከ መስከረም 2014 ዓ.ም በህዝብ ተወካዮች ምክር ቤት የህግ ፍትህና ሰብአዊ ኮሚቴ አባል፣ የውጭ ግንኙነት የሰላም ጉዳይ ኮሚቴ አባልና የምክር ቤቱ አማካሪ ሆነው መስራታቸውን ከከተማ አስተዳደሩ ፌስቡክ የተገኘው መረጃ ያመለክታል። የአቶ ሁሴን እንግዲያ በተመለከተ ተጨማሪ ማብራሪያ ለማግኘት ወደ ሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ ስልክ ብንደውልም ባለመስራቱ አልተሳካልንም። የከተማ አስተዳደሩን የጸጥታ ዘርፍ ኃላፊ በስልክ ካገኘናቸውና መልሰን እንድንደውል ከነገሩን በኋላ ብንደውልም ስልካቸው አልተነሳም። የከተማ አስተዳደሩ የመንግስት ኮሚኒኬሽን ኃላፊም ስልካቸውን ካነሱ በኋላ ዘግተውታል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ቀጠናዊ ኃላፊ ዶክተር አለሙ ምህረቱ የማህበረሰቡንና የሲቪል አመራሩን ህይወት እየቀጠፈ የቀጠለው ድርጊት እንደሚያሳስባቸው ገልጸዋል።
አሁን ቅድም ከጠቀስካቸውም ጋር በተያያዘ ሌላም ቦታ እንደዚህ የሰብአዊ ጥሰት ሪፖርቶች እየደረሱን ነው አሉ፣ በክልሉ አካባቢ ማለት ነው። ስለዚህ እነሱም ተጨማሪ ምርመራ የምናደርግ ይሆናል። ምርመራውን ስንጨርስ ሀሳቦችን ይንቀጥ ይሆናል ማለት ነው። ያለው ነገር እየተከታተልን ነው። በከፍተኛ ደረጃ ያሉ ኃላፊዎችን ማነጋገር፣ የችግሩን አሳሳቢነት ማስረዳት፣ ምክር ሀሳቦቹ ተቀባይነት እንዲያገኙ መወትወት ስራ ይሰራል። ሲቪሊያን ላይም የሚደርሱ ጉዳቶች አሉ። የመንግስት አመራር ላይም እስከ ሞት የደረሰ አደጋ እየደረሰ እንደሆነ መረጃ አለን። እኛም እየተከታተልን ነው።
ስማቸውን እንዳይጠቀስ ያሳሰቡን ሌላው የከተማዋ ነዋሪ ዛሬ ሸዋሮቢት በስጋት ውስጥ ትገኛለች ብለዋል። በከተማዋ የትራንስፖርት እንቅስቃሴ መቋረጡን መንግስታዊና መንግስታዊ ያልሆኑ አገልግሎት ሰጪ ተቋማትም መዘጋታቸውን ጠቅሰዋል።
ጠጠራጭ ባ እንቅስቃሴ ሲከለከሉ ያው ትንሽ ደነግጣለህ ያለው ነገር ይሄ ነው። ያው ድንገት ነው ያ ነገር የተፈጠረው ትናንትና። ዛሬ እንግዲህ ምንም ተሽከርካሪ ምንም ተከልክሏል። ያው መከላከያ ብቻ ነው እየተንቀሳቀሰ ያለው። ሌላ ሱቆችም ምኖችም ሁሉም ዝግትግት ብሏል። በቃ ያው እንደ ሰዎች ዝም ብለው እየሞቱ ከሆነ በጣም ያስጠላል። ቢያንስ የገደሉ አካል ቢያውቁ እኮ ቢያንስ አሁን ሰላም ሆን ነበር። አሁን እሱም ፍለጋ በዚህ በግርግር ለሰው ሊጎዳ ይችላል።
ከደሴ ወደ አዲስ አበባና ከአዲስ አበባ ወደ ደሴ የሚንቀሳቀሱ የህዝብ ማመላለሻ አውቶቡሶች ግን ያለምንም ችግር በመንቀሳቀስ ላይ እንደሆኑ ለማወቅ ተችሏል። ድምጻቸው እንዲቀየር ያሳሰቡት አስተያየት ሰጪ ዘላቂ ሰላም ለማምጣት ግልጽ ውይይትና ተጠያቂነት ያለው አሰራር መዘርጋት እንዳለበት አመልክተዋል።
ህዝቡ አመራር ህዝቡን ቀርቦ ከሃይማኖት አባቶች ጋር ከሀገር ሽማግሌዎች ጋር ማወያየት የሚችልበት እድሉ አሁንም አለ፣ አልተሟጠጠም። ይሄድል ከዙ 23 ይልቅ ጥሩ ፖለቲከኛ ህዝቡን ሊገራው ይችላል፣ አመለካከቱ ሊቀይር ይችላል፣ ከመንግስት ጋር ሊያግባባው ይችላል። መሳሪያ ባየ ቁጥር አውሬ እየሆነ ነው ህዝቡ እየመጣ ያለው እና ይሄ ነገር ካልታረመ በሰዓቱ ነገ ሄዶ ከባድ ነገር ውስጥ ልንገባ እንችላለን የሚል ስጋት አለኝ።
በቅርቡ የብልጽግና ፓርቲ ከፍተኛ አመራር በነበሩት አቶ ግርማይሺ ጥላ ላይ ከተፈጸመው ግድያ በፊት የሸዋሮቢት ከተማ ተቀዳሚ ከንቲባ ውብሸት አያ ሰላሌው በነሐሴ ወር 2014 ዓ.ም ተመረተ መጨረሻ አካባቢ መገደላቸው ይታወሳል። በወቅቱ የከተማ አስተዳደሩ ከንቲባው ከስራ ቦታቸው ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ግለሰቦች እንደተገደሉ ማስተዋወቁ ይታወሳል። ማንነታቸው ያልታወቁ በሚል የተለመደ የመጣውን አገላለጽ ግን ድምጻቸው እንዲቀየር የጠየቁት አስተያየት ሰጪ አይስማሙበትም።
ያልታወቁ ኃይሎች የሚባለው ያልታወቀ ኃይል እንዴት ከዚህ ሁሉ ተጣካል ከዚህ ሁሉ መንግስት ደህንነት ከዚህ ሁሉ ካቢኔ እንዴት ይጠፋል?
ይህ በእንዲህ እንዳለ የሸዋሮቢት ከተማ አስተዳደር ጊዜያዊ የጸጥታ ኮማንድ ፖስት ከዛሬ ሰኔ 28 ቀን 2015 ዓ.ም ተመረጀ ጀምሮ ከምሽቱ 12 ሰዓት በኋላ በሰውም ይሁን በተሽከርካሪ እንቅስቃሴ ላይ እንዲሁም በምሽት ክለቦችና በአገልግሎት ሰጪ ተቋማት ላይ ገደብ ጥሏል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። ያደመጣችሁት የዕለቱን አብይ ዘገባ ነበር። የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምጽ የሚተላለፍላችሁን የረቡዕ ምሽት ፕሮግራማችንን ነው። የትንታኔው መጽሔት ይቀጥላል። የኢትዮጵያ ሰብአዊ መብት ኮሚሽን የኦሮሚያ ፖሊስ በተጠርጣሪዎች ላይ የመብት ጥሰት እየፈጸመ ነው ሲል ተቸ የሚለው ቀጣዩ ዘገባችን ነው። በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ አቶ በዳሳ ለሜሳ አሁንም በክልሉ የተለያዩ ፖሊስ ጣቢያዎች በወንጀል የተጠረጠሩ ሰዎች ለፍርድ ሳይቀርቡ ለወራት እንደሚቆዩና የእስር ቤት ባልሆኑ ቦታዎች ጭምር ተጠርጣሪዎች እንደሚታሰሩ በክትትላችን ደርሰንበታል ብለዋል። ከክልሉ ጸጥታ ጋር በተያያዘ በሚል ተጠርጥረው ታስረው የተፈቱና በእስር ያሉ እንዳሉ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ክልል ፍትህና ሰላም ክላስተር ቢሮ በጉዳዩ ላይ ምላሽ ሰጥቷል። ገልሞ ዳዊት ተጨማሪ ያለው።
በኦሮሚያ ክልል በተለይ የጸጥታ ችግር እንዳለባቸው በመነገሩ ዞኖች ከክልሉ ነባራዊ የጸጥታ ሁኔታ ጋር ተያይዘው የተጠረጠሩ ናቸው በሚል ሰዎች እየታሰሩ እንደሚገኙ ነዋሪዎች ይናገራሉ። ስማቸው እንዲጠቀስ ያልፈለጉ አንድ የጉጂ ዞን ነዋሪ የቤተሰባቸው አባል የሆነች የ14 ዓመት ሴት ልጅ በዋድራ ፖሊስ ጣቢያ ከወር በላይ ታስራ እንደምትገኝ ለአሜሪካ ድምጽ ተናግረዋል።
በፖሊስ ጣቢያ ከታሰረች ወር አልፏታል። በቁጥጥር ስር ያዋላትም የኦሮሚያ ፖሊስ ነው። ከታሰረች ወዲህ እዚያው እየሄድኩ እየጠየቅኳት ነው። እንድትፈታ ስጠይቃቸው አትጠይቀን የሚል ምላሽ ይሰጡኛል። ልጄ የ14 ዓመት ታዳጊ ስትሆን የ9ኛ ክፍል ተማሪ ናት። ከታጣቂዎች ጋራ ምንም ግንኙነት የላትም። የመልቀቂያ ፈተና ለመፈተን እየተዘጋጀች ነው የታሰረችው። ይሄው ፈተናውም አምልጧታል። እስካሁን ለአንድም ጊዜ ፍርድ ቤት አልቀረበችም። በጸጥታ ነባራዊ ሁኔታ በሚል ተጠርጥረው የሚታሰሩትን ወደ ፍርድ ቤት አያቀርቡም። ሲፈልጉ ይፈቷቸዋል አሊያም ያቆዩዋቸዋል። ምንም ፍትህ የለም።
ስማቸው እንዲገለጽ ያልፈለጉ ሌላ የጉጂ ዞን ነዋሪ ባለፉት 3 አመታት ከ2 አመታት ተኩል በላይ ጦላይን ጨምሮ በተለያዩ ፖሊስ ጣቢያዎች እንደታሰሩ ይናገራሉ።
መጀመሪያ በጉጂ ዞን ፖሊስ ጣቢያ ታሰርኩ። ከዚያ ጋቶ ወደሚባል የታራሚዎች ካምፕ አዘዋወሩኝ። በመቀጠል ወደ ጦላይ ወሰዱኝ። በዚያ ለመናገር የሚከብድ የመብት ጥሰት አድርሰውብኛል። በጦላይ ከ6 ወራት በላይ ነው የቆየሁት። ካለፉት 3 አመታት ከ2 አመት ተኩል በላይ የሆነውን ጊዜ በእስር አሳልፌያለሁ። በተለይ ከክልሉ የጸጥታ ነባራዊ ሁኔታ ጋር ተያይዞ ከተጠረጠርክ ማንንም የሚጠይቅህ የለም። የኮሌራ ወረርሽኝ በገባብን ጊዜ በጣም ብዙ ሰው ካጠገባችን ሞቷል። እኔ አሁን በቅርቡ ከዋደራ ወረዳ ተይዤ ከታሰርኩ በኋላ ነው የተፈታሁት። የተፈታሁበትን ሁኔታ ለመናገር ይከብዳል። ምክንያቱም ጉቦ ሰጥቼ ነው የተፈታሁት። አሁንም እታሰራለሁ የሚል ፍርሃት አለኝ።
አቶ በዳሳ ለሜሳ በኢትዮጵያ ሰብአዊ መብት ኮሚሽን የጅማ ቅርንጫፍ ቢሮ ኃላፊ ኮሚሽኑ በተለያዩ የኦሮሚያ ፖሊስ ጣቢያዎች ላይ ባደረገው ክትትል በነዋሪዎቹ የተዘረዘሩት የሰብአዊ መብት ጥሰቶች መኖራቸውን አረጋግጠናል ብለዋል።
ለሞተረኮ ነገኛን ቀመን የሮን ፎርማታ ተናርጋ ተምትቹ ካማደዳቱ ማነሞተ ከናውጁ
በርምጃው ላይ የተለያዩ አካላት ስለሚሳተፉ ጉዳዩን ውስብስብ አድርጎታል። አንዳንድ ጊዜ ፍርድ ቤት የዋስ መብት ቢፈቅድም ተፈጻሚ አይሆንም። በዚህ ተጠርጥረው የተያዙቱ በሚሊሻና በሌሎች ኃይሎች አካላዊ ጥቃት ይደርስባቸዋል።
በተለይ በፖሊስ ጣቢያ የታሰሩት በቅርብ ያለ ዘመድ ከሌላቸው የምግብና ሌሎች አስፈላጊ ድጋፎች ስለማይቀርብላቸው በጣም እንደሚቸገሩ ደርሰንበታል። ከዚህም በተጨማሪ ከፖሊስ ጣቢያዎች ውጪ በኢመደበኛ ቦታዎች ተጠርጣሪዎች እየታሰሩ እንደሆነም በክትትል ደርሰንበታል። ይህን በተለይ ክትትል ባደረግንባቸው የምዕራብ ሸዋ ሁለት ቦታዎች ኢመደበኛ የእስር ቦታዎች መኖራቸውን አይተን አረጋግጠናል።
ከሰላማዊ ነዋሪዎች በተጨማሪ የኦሮሞ ፌዴራሊስት ኮንግረስና ኦነግ አመራሮች ላለፉት አመታት በክልሉ ፖሊስ እስርና የሰብአዊ መብት ጥሰቶች ሲደርስባቸው እንደቆየ የቅርንጫፍ ቢሮ ኃላፊው ተናግረዋል። ከፊሎቹ ኮሚሽኑ ባደረጉ ክትትል ቢፈቱም አሁንም ሰባት የኦሮሞ ነጻነት ግንባር አባላት በእስር ላይ እንደሚገኙ አመልክተዋል። ከእስር እንደፈቱም የኢትዮጵያ ሰብአዊ መብት ኮሚሽን በቅርቡ ከኦሮሚያ ክልል ባለስልጣናት ጋር ሊነጋገር እንደሆነም አቶ በዳሳ ተናግረዋል። ይህን ጉዳይ በተመለከተ የአሜሪካ ድምጽ ከኦሮሚያ ክልል ፖሊስ ኮሚሽን ምላሽ ለማግኘት ያደረገው ሙከራ አልተሳካም። ነገር ግን የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ ባሉ ፖሊስ ጣቢያዎች ላይ ስለደረገው ክትትል መረጃ እንዳላቸው የገለጹት የኦሮሚያ ክልል ፍትህና ሰላም ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት የምከተለው ምላሽ ሰጥተዋል።
አንቀጽ 0 ከነሰረሱ ግራፊክስ ኮሚሽኑ ፖሊሲ ኦሮሚያ ወብደንዴ ገመገመው ዳግቴስ ይላል።
የኦሮሚያ ክልል ፖሊስ ኮሚሽን ያሉትን ጉድለቶች ለማረም በራሱ ግምገማ አካሂዷል። በዚህም ከሰባዊ መብቶች ጥሰት ጋራ በተያያዘ የሚነሳውን ክስ መፍታት አለብን በሚል አቅጣጫ ነው የተመለከተው። እኛም እንደ ክላስተር በእኛ ስር ያሉትን አካላት ለመገምገም ሞክረናል። በዚህ ረገድ የተቋቋመው ኮሚቴም በፍትህ ስርዓቱ መሻሻል ላይ ግልጽ አቅጣጫን አስቀምጧል። በኢመደበኛ ቦታዎች ሰዎችን ማሰርን በተመለከተ ኦሮሚያን እንደ ክልል የሚገልጽ አይደለም። በሁለት ወይም ሶስት ቦታ ነው የተከሰተው። በእነሱም እርምጃ ተወስዷል። በሁለተኛ ደረጃ የተነሳው ለረጅም ጊዜ በፖሊስ ጣቢያ ማቆየትን የሚመለከት ነው። ይህም ቢሆን በተወሰኑ ቦታዎች የተፈጸመ ነበር። የኦሮሚያ ፖሊስ ኮሚሽን የሰዎችን የክስ መዝገብ ያየ እንዲሰራ አቅጣጫ ተሰጥቷል ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ክትትሉን በኦሮሚያ ክልል ባሉ 118 የፖሊስ ጣቢያዎች ላይ እንዳከናወነ አቶ በዳሳ ለሚሳ ገልጸዋል። የመደበኛ ወንጀሎች ክትትልና የተጠርጣሪዎች መዝገብ ያያዝ መሻሻል የታየባቸው ዘርፎች እንደሆኑ በክትትሉ መለየቱን አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊት ከኦሮሚያ የላከው ዘገባ ነበር። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስደናል። በትግራይ ክልል ከአራት አመታት በኋላ ዛሬ ሰኔ 28 2015 ዓ.ም ምረት የ8ኛ ክፍል ክልላዊ ፈተና መሰጠት ተጀምሯል። ወደ ፈተና መቅረብ የሚገባቸው 124000 ተማሪዎች መካከል እየተፈተኑ ያሉት 6000 ተማሪዎች መሆናቸውን የክልሉ ትምህርት ቢሮ አስታውቋል። የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ግዛዊ አስተዳደር የማይቆጣጠራቸው ትምህርት ቤቶች በመኖራቸው፣ የተፈናቀሉ ተማሪዎች መኖር፣ እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ ተማሪዎች ወደ ፈተና ባለመቅረባቸው እንደሆነ የትምህርት ቢሮው ጨምሮ ገልጿል። ዘንድሮ የተፈተኑ የሚገኙ ተማሪዎች በ2012 ዓ.ም ምረት ለመፈተን ተመዝግበው የነበሩ መሆናቸውም ታውቋል። ሙልጌታ አጽባሃ በጉዳዩ ላይ የላከው ዘገባ ቀጥሎ ይቀርባል።
በትግራይ ክልል መቀለ ከተማ የአድ ሐቂ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት መምህር ሙሉ ዓለም ሕሸም በትምህርት ቤቱ 307 ተማሪዎች ለ8ኛ ክፍል ክልላዊ ፈተና መቅረባቸው ገልጸው ተማሪዎች ከጦርነት በኋላ ለመጀመሪያ ጊዜ ወደ ፈተና በመቅረባቸው በጎና አስደሳች ለውጥ ነው ብለዋል።
እኔ እንደ ርዕሰ መምህር በጣም ትልቅ እድል ነው ሙሉ ምናቱ ያ እድል ምንድነው? የተዘክሰ የነበረ አስተሳሰብ በሌላ ክራይስ በሌላ ችግር የነበረ አስተሳሰብ ተማሪ ወደ ትምህርት መጥቶ ወደ ብሔራዊ ፈተና መግባቱ በጣም ጥሩ እድል ነው። ያ እድል የተፈጠረውም ሰላም ስለተገኘ በማግኘቱ ወደ ትምህርት እድል ለተማሪዎች መስጠት ለራሱ ይሄ ትልቅ እድል ነው ሙሉ ነው ማለት ነው። አራት አመት ሶስት አመት ቀላል ነገር አይደለም። ተላልቆ ሆኗል። በሰዓታችን መማር ነበረባቸው። ግን አሁንም ያው ጊዜው አራቀም ሁላችን በጊዜ በአጭር ፕላን በክልል ትምህርት ቢሮም ወረዳም አርሰማራና ማህበረሰብና መንግስት ተረዳተን ስለገባ ነው ያው ማካካሻ ያያረግን ነው ማለት ነውና ይሄ እድል በጣም ጥሩ እድል ነው። ለመንግስት ማረጋጋት ለሰላሙ ያው ሁሉ ማህበረሰብ መምህርም ሁሉ በትምህርት ተሰራን ሁሉ ነገር እንደዚህ እየተጠናከረ እንደሚሄድ እኔ ባለሙሉ ተስፋ ነኝ።
በትምህርት ቤቱ ክልላዊ ፈተና እየተፈተነ ያገኙት ዘ አዶናይ ተስፋይ በ2012 ፈተናው ለመፈተን ተመዝግቦ እንደነበር ገልጾ አስቀድሞ በኮቪድ-19 ቀጥሎም በጦርነቱ ትምህርት በመቋረጡ ላለፉት አመታት ፈተናው ሳይወስድ መቆየቱ ተናግሯል። ተቋርጦ የነበረው ትምህርቱ በመጀመሩ በዚህም ወደ ፈተና መቅረብ በመቻሉ እንዳስደሰተው ገልጿል።
ትንሽ ከትምህርት ዘግየት ስለልን በጣም ከብዶ ነበር። እንደ ድሮው ሊሆንልን አልቻለም ነበር። አሁን ግን ትምህርቱ ራስ ከተመለሰ በጣም ደስተኞች ነን። ፊዚካሊ የሆነ አካላዊ ለውጥ አለኝ። በዚህ በህይወት መትረፋችንም ራስ ትልቅ ነገር ነው። ለተፈጠረው ነገር በጣም ከብዶ ነበር። አሁን ላይ ግን ጥሩ ያለኝ ቦታ ላይ መስለኛል። ምክንያቱም አሁን ትምህርት ራስ በመከፈቱ ምክንያት ከዚህ በኋላ የሚባክን ጊዜ የለንም ብያስባለሁ በግሌ። አሁን የ8ኛ ክፍል ሳይሆን የ12ኛ የ11ኛ ፊዚካልና አቋም ያለኝ ነው የሚመስለው ስታይ ማለት ነው። በተወሰነ መልኩ ጽማለኝ። ይሄ ለ8ኛ ክፍል የሚመጥን ሰውነት እንትን አይደለም እና እኛን መምሮች የሚመስለው እኛን ትላልቅ የምንመስለው እሱ ነገር ችግር ይፈጥራል።
ክልላዊ ፈተና እየተሰጠባቸው ከሚገኙ ትምህርት ቤቶች ሌላኛው ቅሳነት አንደኛ ደረጃ ትምህርት ቤት ነው። ትምህርት ቤቱ ራስ መምህር ገብረ እግዚአብሔር ገብረ ሚካኤል ትምህርት ቤታቸው ከሁለት አመት ተኩል በላይ የተፈናቃዮች ማዕከል እንደነበረ ገልጸው በ2012 ዓ.ም ምረት 327 ተማሪዎች በትምህርት ቤቱ የ8ኛ ክፍል ክልላዊ ፈተና ለመፈተን ተመዝግበው ነበር ብለው ከነዚሁ በአሁን ጊዜ 109 ተማሪዎች የት እንዳሉ አናውቅም ሲሉ ተናግረዋል።
ለሺ 12 የነበሩት ተማሪዎቻችን 323 ነው። አሁን የሚገኘው ግን 219 ነው። ከነበሩት በፊት አሁን ያለው ግን ትንሽ ናቸው። በዚህ መሰረት ያው ጀምረናል አሁን ፈተናችን። አሁን ትምህርታችን ከትምህርት ቤታችን የርቆ የነበሩ ተማሪዎቻችን መሰረትን አሁን ወደ ትምህርት ቤታችን መጥተው ይህ ፈተና መጀመሩ ጥሩ ነው።
በትምህርት ቤቱ ክልላዊ ፈተናው እየወሰደች ያገኙት ታህጓስ ተወልደም ትምህርት ቤቱ በቂ የትምህርት ቁሳቁስ ሳይኖረው በአስቸጋሪ ሁኔታ ሆነን ነው ተማሪዎች ፈተና እየተፈተን የምንገኘው በማለት ገልጻለች።
ብዙ ጦርነትና ብዙ ችግር ስላለፈን ትምህርቱ ልንቀበለው በጣም ከብድ ነበር። በመምህራችን ድጋፊነት ያው ይችላልናል። ፈተናውም ደግሞ በጣም አሪፍ ነበር። በትምህርታችን ላይ ትኩረት ማድረግ ሲገባን በማያስፈልጉ ነገሮች ላይ ነን ትኩረት እያደረግን የነበረው። ከዛ ደግሞ ያው አሁን 11ኛው ሆን ነበር፣ ግን ደግሞ በጊዜው ምክንያት አሁን 8ኛ ክፍል ጀነራል ተፈታኝ ነኝ። በትምህርት ቤታችን ደግሞ መጻፍት የለንም። የምንቀመጠው ወንበር ራሱ በጣም የተሰባበረ ወንበር ነው። በትምህርት ቤታችን በሙሉ ብዙ ጉድሎች ነገር አሉ። እነዚህ ጉድሎች ይያሉ ፈተናዎቻችን ለመፈተን በጣም ይከብዳሉ። ምክንያቱም ወንበሩ አይመችም። ያው የምንጽፈው ብላክቦርድ ራሱ በጣም የተሰባበረ ምናምን ነው። ያው ፈተናው ደግሞ ለመቀበል ቢያንስ ትንሽ መጻፍ ያስፈልጋል። አንዳንዶች ነገሮች በመምራችን ቢያንስ ያስረዱን የሚያስተምሩን የነበረ አሁን ዝም ብሎ ብቻ ነው የሚያስተምሩን። አስተምሩ አስጽፎ በቃ ለነገ ተዘጋጁ ብቻ ነው የሚሉን።
የትግራይ ክልል የትምህርት ቢሮ የኮሙኒኬሽን ዳይሬክተር አቶ ዳኘው አይጠገብ በትግራይ ክልል መፈተን ከሚገባቸው 124000 ተማሪዎች በ1007 ትምህርት ቤቶች 60000 ተማሪዎች ናቸው እየተፈተኑ የሚገኙት ብለዋል።
ዛሬ የምናስፈትናቸው ተማሪዎች በ2012 ዓ.ም ተመረጡ 8ኛ ክፍል የነበሩ ተማሪዎች ናቸው። የመማርም የመፈተንም እድል አላገኙ ነበር። ስለዚህ 2015 ሚያዝያ 23 መደበኛ ትምህርት ማስተማር በሚችሉ ትምህርት ቤቶች ትምህርት ጀምረናል። እነዚህ 8ኛ ክፍል ተማሪዎችም በተመሳሳይ ሁኔታ በየትምህርት ቤቱ መምህራን በተለይም የዝግጅት የተቀራቸውን ትምህርት እሱን የማሟላት እና የመካካሻ ፕሮግራም ሲሰጧቸውና ለፈተና ዝግጁ እንዲሆኑ ጥረት ሲደረግ ነበር። ይህንን ሁኔታ በማድረግ እንደ ትግራይ ደግሞ የፈተና ዝግጅቱን ጎን ለጎን የተማሪዎችን ዝግባ እንዲሁም የፈተናውን ህትመትና ዝግጅት እሱን ሲከናወን ቆይቶ ዛሬ ሰኔ 28 2015 ዓ.ም ተመረጠ። ማስፈተን በሚችሉ 1007 ትምህርት ቤቶች ወደ 60000 ያክል ተማሪዎች የ8ኛ ክፍል ፈተና በአንሳት እየተፈተኑ ያሉት።
የተፈታኝ ቁጥር የቀነሰበት ምክንያት የክልሉ ጊዜያዊ አስተዳደር የማይቆጣጠራቸው በአማራና የኤርትራ ኃይሎች ስር የሚገኙ 512 ትምህርት ቤቶች በመኖራቸውና የተፈናቀሉ ተማሪዎች መኖር እንዲሁም ጦርነቱ በፈጠረው ኢኮኖሚያዊ ችግር ከግማሽ በላይ መፈተን የሚገባቸው ተማሪዎች ወደ ፈተና አልቀረቡም ብለዋል ዳይሬክተሩ። ክልላዊ የ8ኛ ክፍል የተማሪዎች ፈተና አርብ ሰኔ 30 ቀን 2015 ዓ.ም እንደሚጠናቀቅም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ አጽባን ከትግራይ ለላከው ዘገባ እናመሰግናለን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ደቂቃ እንደሆነ የስቱዲዮ ሰዓቱ ያሳየኛል። በቀጣዩ ዘገባ ወደ ሱዳን እንሄዳለን። ጦርነት ላይ ባለችው ሱዳን እየደረሰ ስላለው የባህላዊ ቅርሳ ቅርስ ውድመት እንዲሁም ቤተመዘክሮች ላይ የተፈጸመ ያለውን ዝርፊያ የሚያመለክት አዲስ ሪፖርት ወጥቷል። ሪፖርቱን ያወጣው ጦርነት በሚካሄድባቸው አካባቢዎች ያሉ ታሪካዊና ባህላዊ ቅርሳ ቅርስን ከውድመትና ከዘረፋ ለመጠበቅ የሚሰራው ሄሪቴጅ ፎር ፒስ የተባለው ገባሬ ሰናይ ድርጅት ነው። ከሱዳን ውጪ ያሉ ተቋማትም ቅርሳ ቅርሱን ጥበቃ ወደሚያገኙበት ቦታ በአፋጣኝ ማውጣት የሚያስችል ዕቅድ ለማዘጋጀት እየተጣደፉ ናቸው። ሄንሪ ዊልኪንስ ከቻድ ዋና ከተማ እንጃሜና ያስተላለፈውን ዘገባ ቆንጅታ እየታቀርበዋለች።
ሱዳን ወደ ኋላ እስከ ኩሽ ስልጣኔ ዘመን የ3000 ዓመታት ዕድሜ ጠገብ የሆኑ መጠነ ሰፊ ታሪካዊ ቅርሳ ቅርሶች ያሏት ሀገር ነች። እነዚህ ፒራሚዶች ሜሮዌ ከተማ አጠገብ የተገነቡት በዚያ ዘመን ነው። ከክርስቶስ ልደት በፊት በ700ኛው ዓመት ላይ ጎረቤቷን ግብጽን ጭምር ትገዛ ነበር። አሁን ታዲያ ካለፈው ሚያዝያ ጀምሮ እየተካሄደ ያለው ጦርነት በእነዚያ ጥንታዊ የታሪክና የባህል ቅርሳ ቅርስ ላይ ነው አደጋ የደቀነው። ዋና ከተማዋ ካርቱም ውስጥ እንዳይፈርሱ በሚያደርግ ጥንቃቄ የተከፈኑ የጥንት ሰዎች አስክሬኖች የሚገኙበት የጥንታዊ ታሪክ ምርምር ተቋም የፈጥኖ ደራሽ ኃይሉ ተዋጊዎች ጥሰው ሲገቡበት የሚያሳይ የቪዲዮ ምስል በቅርቡ በማህበራዊ መገናኛዎች ላይ ተለቆ ነበር። ባለሙያዎች የቪዲዮ ምስሉን ትክክለኝነት አረጋግጠዋል። አድራጎቱ ታዲያ ሱዳን ውስጥ ያሉ የአብያተ መዘክር ኃላፊዎችንና በዓለም ዙሪያ የሚገኙ አዋቂዎችን በእጅጉ ያሳሰበ ነው። ኢስማኤል ኤርኑር የሱዳን ታሪካዊ ቅርሳ ቅርስ ማዕከል ውስጥ የሚሰሩ ባለሙያ ናቸው።
በጦርነቱ የሚፈጸመው ውድመት ወደ እነኚህ ቦታዎች እየደረሰ መሆኑ በጣም እያሳሰበን ነው። በበርካታ የሱዳን ከተሞች በተለይም በካርቱም፣ በኤልጂኒና ናያላ ከተሞች ዩኒቨርሲቲዎችና ቤተ መዘክሮች ላይ የቦምብ ድብደባ እየደረሰ ነው።
አንዳንዶቹ የሱዳን ታሪካዊ ቅርሳ ቅርሶች እንደዚህ በብሪታንያ ሙዚየም እንደተቀመጠው ቅርስ ሁሉ በውጭ ሀገር በተጠበቀ ሁኔታ ተቀምጠዋል። ይሁን እንጂ በቅርቡ ሄሪቴጅ ፎር ፒስ የተባለው በጦርነት ወቅት ቅርሳ ቅርስን ከውድመትና ከዘርፊያ ለመጠበቅ የሚሰራ ገባሬ ሰናይ ተቋም ባወጣው አንድ ሪፖርት ሱዳን ውስጥ አሁንም ያሉት ቅርሳ ቅርሶች አደጋ ላይ መሆናቸውን ተናግረዋል። ሪፖርቱን በማጠናቀር ስራ የተሳተፉት የዋርሶ ዩኒቨርሲቲ አርኪኦሎጂስት ቶሞም ፊሻ በቅርቡ በባህላዊ ቅርስነት ይጠበቅ የነበረ አንድ ጥንታዊ ገበያ ሳይወድም ወይም ሳይጎዳ እንዳልቀረ በሪፖርቱ መረጋገጡን ገልጸዋል።
What we just heard yesterday was the destruction of the old part of
Tilant እንደሰማነው ኦምዱርማን የሚገኘው ጥንታዊ ገበያ ውድመት ደርሶበታል። ሙሉ በሙሉ በቃጠሎ ወድሟል። ዳርፉር ክፍለ ግዛት ውስጥ ያሉ ሙዚየሞች ላይም ጉዳት ደርሷል።
የሱልጣን አሊ ዲናር ሙዚየም ላይም ጉዳት መድረሱን ባለሙያዋ ተናግረዋል። ዋና ከተማዋ ካርቱም መሃል ያሉት ቤተመዘክሮችና ሌሎችም የታሪካዊ ቅርሳ ቅርስ ስፍራዎች የሚገኙት ከባድ ውጊያ ከተካሄደባቸው የጦር ሰራዊቱ ዋና እዝና ከደህንነት ተቋሙ በጥቂት መቶ ሜትር ርቀት ላይ ነው። የታሪካዊ ቅርሳ ቅርስ ጥናት ባለሙያዎች በታሪካዊ ስፍራዎቹ ላይ የደረሰውን ጉዳት ለማወቅ በሳተላይት ምስል እየተከታተሉ መሆናቸውን አመልክተዋል። ከሱዳን ውጪ ያሉ ወገኖችም የሀገሪቱን ታሪካዊ ቅርሳ ቅርስ ከጉዳት ለመጠበቅ የሚቻላቸውን ሁሉ እያደረጉ ነው። ሳላህ አህመድ የቀድሞ የሱዳን ብሔራዊ የጥንታዊ ቅርሳ ቅርስና ቤተ መዘክር ኮርፖሬሽን ዋና ዳይሬክተር ሲሆኑ ጥንታዊ ቅርሳ ቅርሱን ይዘው ከሀገር የሚወጡ በጎ ፈቃደኞችን እያሰለጠንን ነው ብለዋል።
ቅርሳ ቅርሱን የሚያወጡ ሰዎች ይዘጋጃሉ። ቅርሳ ቅርሱ እንዴት መያዝ እንዳለባቸው፣ የት ደብቆ ማስቀመጥ እንደሚቻል ይህንን ሁሉ በተመለከተ እቅድ ለማውጣት ጥርፊያ ላይ ነው የምንገኘው።
ሄሪቴጅ ፎር ፒስ የተባለው ተቋም በበኩሉ በአገር ውስጥ እየተካሄደ ያለውን ጥረት የሚረዳ የገንዘብ መዋጮ ማሰባሰቢያ ዝግጅት በምዕራብ ሀገሮች በሚገኙ ቤተመዘክሮች በማሰናዳት ላይ መሆኑን إزبير سابرين يتقوام تباباري مسرج أسرد طوال.
That what we try to push on the negotiation table.
كتكيس سامنتات بفيت جد دالاي بتكهيدا ودردر يهننو بتملكتا جفيت لنادرق موكران نبر. يأغرن بحالاوي كنساك رسمودن በዓለማት ቀፍግ የሚያስጠይቅ ወንጀል ነው።
የሱዳን ብሔራዊ የቅርሳ ቅርስ ጥበቃ ኮርፖሬሽን የቀድሞ ስራ አስኪያጅ ሳላህ አህመድ እንዳሉት በአሁኑ ጊዜ ታሪካዊቱን መሮዊን ቁጥሩ ከምን ጊዜውም የበዛ ሰው እየጎበኛት ነው። ይህ የሆነበት ምክንያትም ፊት ተካርቱም ብዙም የማይወጡት ሱዳናውያን ከጦርነቱ ሸሽተው ወደ ሰሜኑ የሀገሪቱ ክፍል እየተሰደዱ በመሆኑ ነው ብለዋል ሳላህ አህመድ። ይህም ራሱ ችግር አምጥቷል ያሉት ሳላህ አህመድ በተሽከርካሪዎች ብዛት የተፈጠረው መጨናነቅ ቅርሳ ቅርሱን ይዘው ቶሎ ለመውጣት ለሚንቀሳቀሱት በጎ ፈቃደኞች አዳጋች ሁኔታ እንደፈጠረባቸው አስታውቀዋል።
ታየን እናመሰግናለን። ያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ፕሮግራም ነው። እንዲሁም ፕሮግራሞቻችንን በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል NSS 12 ላይ መከታተል ትችላላችሁ። በተጨማሪም በዌብሳይታችን amharic.vionis.com እንዲሁም በፌስቡክ @vioamharic መከታተል ትችላላችሁ። ቀጥለን የምንሄደው ወደ አድማጭ ተከታዮቻችን የደረሰንን አስተያየት እናደምጣለን። ኢትዮጵያውያን አመታዊ ፌስቲቫል በዋይሊ ቴክሳስ ተጀመረ በሚለው ዘገባችን ስር ያሳፈሩትን አስተያየት እንመለከት። ብርሃኔ ጸጋዬ የተባሉ ተከታያችን ብራቮ የኢትዮጵያ ልጆች ብለዋል። ገብሩ ደባልቀው ደግሞ በርቱልን የኢትዮጵያ ልጆች ሲሉ፣ አብይ ሀበሻ ደግሞ በጣም ነው የምታምሩት ሲሉ ጽፈዋል። ሽፈራው ተሰማ ቆንጆ እግዚአብሔር ኢትዮጵያን ይጠብቅ ብለው አስተያየታቸውን አስፍረዋል። ኩራባቸው ሸዋረጋ የተባሉ ተከታያችን ደግሞ እጅግ በጣም ያምርባቸዋል፣ ውብ ድንቅ ዝግጅት ነው፣ በርቱልን ሲሉ ጽፈዋል። የመንግስት ዝምታ አግራጋብቶናል ሲሉ አሊ ዶሮ በተባለ ቦታ ታግተውና ገንዘብ ከፍለው የተለቀቁ ሹፌሮችና ቤተሰቦቻቸው ተናገሩ በሚል በዘገብንበት ስር ደግሞ ሰዮ ሰመረን የተባሉ ተከታይ መንግስት ባለበት ሀገር ዜጎች በስጋት መኖር ከጀመርን ሰነበትን ብለዋል። ክብራትና ክብራን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የተሸጋገርን እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ይሆናል። በቤተሰቦቻቸው በታጣቂዎች የታገቱባቸው በኦሮሚያ ክልል ሆሮ ጉድሩ ዞን የሚገኙና አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች ከፍተኛ የማስለቀቂያ ገንዘብ እንደሚጠየቁ ገልጸው ለእንግልት መዳረጋቸውን ተናግረዋል። ነዋሪዎቹ ለእገታው ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። በውጭ ሀገር የሚኖሩትና የታጣቂዎቹ የበላይ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ታጣቂዎቻቸው በድርጊቱ ውስጥ እንደሌሉበት ገልጸዋል። ድርጊቱም የሚፈጸመው ሆን ተብሎ ሰራዊታችንን ከህዝቡ ጋር ለማጋጨት ነው በማለት አስተባብለዋል። በጉዳዩ ላይ ከኢትዮጵያ መንግስት ምላሽ አላገኘንም። የዲሞክራሲ እና ሰብአዊ መብት ሲቪክ ማህበራት ጥምረት የሆነው የሰብአዊ መብት ድርጅቶች ህብረት በበኩሉ ዜጎችን ለከፋ እንግልት እየዳረገ ነው ያለውን እገታ ለማስቆም መንግስት ኃላፊነቱን እንዲወጣ ጥሪ አቅርቧል። ምትኩ ፍቃዱና አስማማው አየነው ያጠናቀሩትን ዘገባ አስማማው አየነው እንደሚከተለው ያቀርባል።
ኦሮሚያ ክልል ሆሮ ጉዱሩ ለጋዩኒውና ለደነታቸው በመስጋት ስማቸው እንዳንጠቅስ ለየቁን ነዋሪ የኦሮሞ ነጻነት አጣቂዎች ለይቱ ደብታቸው በመምጣት ልጃቸውን አግተው እንደወሰዱባቸውና 200 ሺህ ብር አስከፍለው እንደለቀቁላቸው ለአሜሪካ ድምጽ ተናግረዋል።
እድሜው 14 ዓመት የሆነ ልጅን የታጠቁ ሰዎች ሌሊት ላይ ቤቴ መጥተው ለጥያቄ ይፈልጋል በማለት ይዘውት ሄዱ። ሌሊቱን ሲጨንቅ አድሬ ጧት ላይ በሰጡን ስልክ ስደውል 200000 ብር ይዘህ በመምጣት ልጅህን መውሰድ ትችላለህ። አሁን በዚህ ሰዓት ይህንን ሁሉ ብር ከየት አመጣለሁ? አርሶ አደር ነኝ ብዬ ብስነግራቸው እርሱ ያንተ ጉዳይ ነው፣ ልጅህን ካልክ ብሩን ይዘህና አለበለዚያ ሁለተኛ እንዳትደውል ብለው ስልኩን ዘጉብኝ። በኋላ ላይ ከማውቃቸው ሰዎች እርዳታ አሰባስቤ ብሩን በመሙላት ያሉን ጫካ ድረስ በመሄድ ፊቱን ለሸፈነ ሰው ብሩን አስረክቤ ልጅህን ማስለቀቅ ይያሉ።
ሌላው ያናገርናቸው በአዲስ አበባ በመንግስት ሥራ የሚተዳደሩትና ለቤተሰቦቻቸው ደህንነት በመስጋት ስማቸው እንዳይጠቀስ የፈለጉት ግለሰብ ሆሮ ጉድሮ ወለጋ ዞን ነዋሪ የሆኑ ቤተሰቦቻቸው ተመሳሳይ ችግር እንደደረሰባቸውና ገንዘብ ከፍለው እንደተለቀቁ ይናገራሉ።
ሮ ኡመታ ኡፍዳኒ ወራ ነብልት ሞሮሞ ዶፊንገዱ አባቶ ሀልካንቱ ያኒ ባኒ
ራሳቸውን የኦሮሞ ነጻነት ሠራዊት ነን የሚሉ የታጠቁ ሰዎች ሆሮ ጉድሩ ወለጋ ዞን የሚኖሩ ቤተሰቦች ቤት በመምጣት የ75 ዓመት አዛውንት የሆነውን አባቴን አግተው ወሰዱት። ከዚያም እናቴ ደውላ አባቴ እንደታገተና ደውሉልን ብለው ስልክ ቁጥር አስቀምጠው እንደሄዱ ነገረችኝ። እኔም በስልኩ ደውዬ ሳናግራቸው አባቴን ያገትነው ለመንግስት የግል ጦር መሳሪያውን በመመለሱ ነው አሉኝ። 100000 ብር ከከፈልንም አባታችንን እንደሚለቁት ነገሩኝ። እኛም ምንም ምርጫ ስላልነበረን ከቤተ ዘመዱ በልመና አሰባስበንና ያለንን ሸጠን እነርሱ ያሉበት ቦታ ሽማግሌዎችን ልከን በመክፈል አባታችንን ማስለቀቅ ችለናል።
ከቅርብ ጊዜያት ወዲህ በተለያዩ የኦሮሚያ ክልል አካባቢዎች የሚኖሩና ለሥራ የሚንቀሳቀሱ ዜጎች በታጠቁ ሰዎች የታገቱ ቤተሰቦቻቸውን ማስለቀቂያ ገንዘብ መጠየቅ እየተለመደ መጥቷል። በቅርቡ እንኳን ከአዲስ አበባ በቅርብ ርቀት በሚገኘው አሊደሮ ተብሎ በሚጠራ ቦታ ላይ በላይ አሽከርካሪዎች ታግተው አንዳንዶቹ ቤተሰቦቻቸው ገንዘብ ከፍለው መለቀቃቸውን የአሜሪካ ድምፅ መዘገቡ ይታወሳል። የታጋጅ ቤተሰቦች እገታ የሚፈጸመው በኦሮሞ ነጻነት ታጣቂዎች እንደሆነም ይናገራሉ። በውጭ አገር የሚኖሩት የኦሮሞ ነጻነት ሰራዊት ታጣቂዎች የበላይ አማካሪ መሆናቸውን የገለጹት አቶ ጅረኛ ጉደታ ድርጊቱን በታጣቂዎቻቸው እንዳልተፈጸመ ገልጸው አስተባብለዋል።
ወራን ከኝ ጎቻ ከዚ ተስማ ጎቹ እንደንደው
የኛ ሰራዊት በፍጹም እንደዚህ አይነት ሰውን የማገት ድርጊት አይፈጽምም። የፈለገ ዘር ይኖረው በብር ምክንያት የሚታገት አንድም ሰው የለም። እንደዚህ አይነት ወንጀላዎች ሆን ተብሎ የኦሮሞ ነጻነት ሰራዊትን ስም ለማጥፋት ነው። ከድሮ ጀምሮ አሸባሪና ወንጀለኛ ነው እንጂ የነጻነት ተፋላሚ አይደለም ለማለትና ከህዝብ ጋር ለማጋጨት ነው የሰሩት። እናም የኦሮሞ ነጻነት ሰራዊት መስሎ እንደዚህ አይነት ወንጀል የሚሰራ አካል እንዳለም እናውቃለን።
በሌላ በኩል በኦሮሚያ ክልል በተለያዩ ቦታዎች ተመሳሳይ የእገታ ድርጊት በታጣቂዎች እንደሚፈጸምና ማንነታቸውን ገልጸው ጉዳዩን ለብዙሃን መገናኛ ይፋ ካደረጉ ተጨማሪ ጥቃት ይፈጸምብናል በሚል ስጋት ታሪካቸውን አየር ላይ እንዳናውለው ጠይቀውናል። በዚህ ዘገባ ላይ ያነጋገርናቸውን ቤተሰቦች ቢሆኑ ስለ ማንነታቸውና ስለተፈጸመው ድርጊት በዝርዝር ካስረዱ በኋላ የተፈጸመው ድርጊት ቀን፣ ከተማ፣ ወረዳና ቀበሌውን የገንዘብ መጠንና ማንነታቸውን ለመለየት የሚያስችል ሌላ ተጨማሪ መረጃዎችን አየር ላይ ካዋልን በድጋሚ ጥቃት ይፈጸምብናል የሚል ስጋት እንዳላቸው ገልጸው መረጃዎችን በተመጠነ መልኩ ብቻ እንድንጠቀም ጠይቀውናል። ይህንንም ለመናገር የወሰኑት የሚመለከተው አካል የጉዳዩ አሳሳቢነት ተረድቶ ዜጎች በሰላም ወጥቶ የመግባት መብታቸው እንዲያስከብር ጥሪ ለማድረግ መሆኑንም ጠቁመዋል። በሌላ በኩል ባለፉት 3 ዓመታት በኢትዮጵያ የተለያዩ አካባቢዎች በርካታ ግጭቶች መፈጠራቸውን ያስታወሱት የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዳይሬክተርና የህግ ባለሙያ የሆኑት አቶ መስዑድ ገበየው ከቅርብ ጊዜያት ወዲህ እየተበራከተ የመጣው በታጠቁ አካላት ዜጎች እየታገቱ ገንዘብ የሚጠየቁበት ሁኔታ አሳሳቢ ነው ይላሉ።
የሰላሙ ሁኔታ ከቀን ወደ ቀን እየተባባሰና ወደ አስቸጋሪ ሁኔታ እየገባን እንደሆነ ማንም ሰው በሰላም ከቤቱ ወጥቶ በሰላም ቤቱ መመለሱን ዋስትና ያጣበት መሆኑንና መንግስት ደግሞ በዚህ በኩል ያለውን ዋናውን የመንግስታዊ ኃላፊነቱ የዜጎችን ሰላምና ደህንነት ማስጠበቅ በአግባቡ እየተወጣ ስላይደለ የዚህ ማሳያም ስለሆነ በዚህ በኩል መንግስት በጣም ብዙ ስራ መስራት አለበት። ምናልባት የፖለቲካ ጉዳይም ወይም በፖለቲካ ምክንያት ተነሳስተው የሚደረጉ ናቸው ከተባለም ከሚመለከታቸው አካላት ጋር መነጋገር፣ ጉዳዮችን ወደ ጠረጴዛ ዙሪያ ማምጣት ያስፈልጋል እንጂ በዚህ ደረጃ በጣም መንግስት ተቋማዊ በሆነ መልኩ እንዲህ አይነት የተደራጀ ድርጊት ሲፈጸም ሆኖ ቆሞ የሚያይበት ነገር እጅግ አሳሳቢ ነው እና በዚህ አጋጣሚ ይህንን ጉዳይ በጣም የትኩረት ሰጥቶ መንግስት የዜጎችን በሰላም ወጥቶ መግባት የመንቀሳቀስ መብታቸውን እንዲከበር እንዲያስከብር አጥፊዎችንም ለህግ እንዲያቀርብና ተገቢውን ዋስትና እንዲሰጥ ይሄ እንግዲህ የጸጥታ ተቋማትን በየ አስፈላጊው ቦታ ሁሉ ተሰማርተው ለዜጎች ተገቢውን ጥበቃ እንዲያደርጉ የሚል መልእክት ነው ማስተላልፈው።
የኢትዮጵያ ሰብአዊ መብት ድርጅቶች ህብረት በአገሪቱ የሚንቀሳቀሱ 18 የዲሞክራሲና የሰብአዊ ጉዳዮች ላይ የሚሰሩ የሲቪክ ማህበራት በጋራ ሆነው የመሰረቱት ነው። የህብረቱ ዳይሬክተር አቶ መስዑድ ገበየው እንደሚሉት ታዲያ መንግስት የዜጎችን እገታ ጨምሮ በተለያዩ አካባቢዎች እየደረሱ ያሉ የሰላም መደፍረስ ችግሮችን የማስቆም ኃላፊነቱን እንዲወጣ የሲቪክ ማህበራቱ ግፊት እያደረጉ ይገኛሉ።
ኢትዮጵያውያን በሰላም ወጥተው በሰላም የሚገቡበት ስለ ልማታቸው ስለ ማደጋቸው የሚያስቡበት እንጂ ጧት ማታ ዛሬ ምን ሆነ ይሆን ነገ ምን ይገጥመኝ ይሆን እያሉ የሚሳቀቁበት ሀገር በክሱም ሆነ ስለሌለበት ለዚህ የምንችለው ሁሉ አስተዋጽኦ በማድረግ በኩል ግፊት በማድረግ ግንዛቤ በመፍጠር ሪፖርቶችን ደግሞ ለሚመለከታቸው አካላት በማዳራት እና ዘለቄታዊ መፍትሄ እንዲሰጣቸው በተለይ ለችግሩ መነሻ ናቸው የሚባሉት ነገሮችን ደግሞ የሚመለከታቸው አካላት በዘላቂነቱ መልስ እንዲሰጧቸው የምንችለውን አስተዋጽኦ ለማድረግ ነው እንግዲህ እየሰራን ያለው።
በኦሮሚያ ክልል የተለያዩ አካባቢዎች እየደረሱ ያሉ እገታዎች ዙሪያ የክልሉና የፌዴራል የሥራ ኃላፊዎችን አስተያየታቸውን ይሰጡን ለማናገር ያደረግነው ተደጋጋሚ ጥረት ባለመሳካቱም ምላሻቸውን ማካተት አልቻልንም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ኢትዮጵያን በአሜሪካ ቀጣዩ ዘገባችን ነው። ትንሽዋ የኢትዮጵያን ድንኳን ሙዚየም በዳላስ የሚለው ደግሞ ርዕሱ ነው። ዲያቆን ፍሬው ሰይፉ በዳላስና አካባቢያ የኢትዮጵያን ታሪክና የኢትዮጵያን ባህል አስተዋሽ አነስተኛ ወመዘክር ያቋቋመ ትውልደ ኢትዮጵያዊ ነው። ከሰሞኑ ወደ ዳላስ ቴክሳስ ያቀናው ባልደረባችን ሀብታሙ ስዩም ስለ ትንሽዋ የድንኳን ሙዚየም ቀጣዩን ዘገባ ልኳል።
በዚህ ትንሽ ድንኳን ውስጥ የኢትዮጵያን ታሪክ፣ የህዝቦቿን ባህልና ትውፊት የሚያስተዋውቁ መዛግብት፣ ምስሎችና ቁሳቁሶች ተገጥግጠዋል። ያነስተኛው ወመዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመሰቦቹ ጀርባ ያለውን ታሪክ በትጋት ለጎብኚዎች ያስረዳል።
እነሱ ያቆበታል ትሪቱሙን ጣብቀው በአለም ላይ በጣም ረጅሙና ትልቁ የትንፋሽ መሳሪያ ያለው ዳውሮ ነው። ሚኒመም ወደ 2 ሜትር ከ50 ይሆናል ቁመቱ። ከቀርካ ነው የሚሰራው። ያ ሰው አስበው 2 ሜትር ከ50 ትንፋሽ አውጥቶ
ለድምጽ እንዲተባበር
ሴንስ የምታደርገው በቃ ይሆነ።
ትንሽዋ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም ናሙና መዝህቦች ማሳያ ናት። የተቋሙ መስራች ዲያቆን ፍሬው ሰይፉ ከትውልድ ሀገሩ የዛሬ 8 ዓመት ገደማ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞች መካከል አንዱ ይህን ተቋም እውን ማድረግ እንደሆነ ይናገራል።
ኢትዮጵያን በነበርኩበት ጊዜ ተቋሙ ነበረ። ያው ስሙ ነው እዚህ ሲመጣ የተለወጠው። ዝክረ ሊቃውንት የስልና ቅርጻ ቅርጽ ፕሮሞሽን ይባል ነበረ። ያው ትልቁ ነገር ምንድነው? ኋለኛው ከሌለ ፊተኛው የለምና ታሪክ ቅብብል ነው። በትውልድ መካከል የሚቆም ሳይሆን ያለፈውን ትውልድና ያሁኑን ትውልድ የምታገናኝበት መሰላል ድልድይ ስለሆነ እንደ አንድ ዜጋ ኢትዮጵያዊ ስትሆን የሚተበቀበት ከታሪክ አቋያ አንተ ለኢትዮጵያ የምታበረክተው አንድ ነገር ሊኖር እንደሚገባ ይስማማ። ምክንያቱም ማንንም ሰው ያለ ምክንያት አልተወለደም። ያለ ምክንያትም መኖር የለበትም። ያለ ምክንያትም መሞት የለበትም ብሎ ከመያምኑት መካከል ነው። ስለዚህ አባቶቻችን በህይወት ሳሉ ብዙ ታሪክ ሰርተው አልፈዋል። እኛ ደግሞ በዘመናችን የተለየ ታሪክ እንኳን መስራት ባንችል የአባቶቻችንን ጥንት ተጋርሎ ይችን ታላቅ አገር በምን አይነት መስዋዕትነት ዛሬ ለደረስነው ትውልድ እንዳበቋት ለቀጣዩ ትውልድ የማስተማርና የማስተዋወቅ ስራ ከኛ ይጠበቃል ማለት ነው። ከዚህ የተነሳ እንደ አንድ ኢትዮጵያዊ ከኔ ምን ይጠበቃል? ለኢትዮጵያ ምን መስራት አለብኝ? በሚል መልካም አስተሳሰብ ተነስቼ ነው ይሄንን ተቋም ያቋቋምኩት።
አድዋ የባህልና የታሪክ ህብረት ከኢትዮጵያ ብዙ ሺህ ማይሎች ርቃ በመተገኘው ዳላስ ቴክሳስ ውስጥ የተቋቋመ ነው። በውስጡ ያዛቸውን ታሪክና ባህል አንጸባራቂ ቁሳቁሶችን ማስተባበር ጀምሮ ከስደት ህይወት ተለዋዋጭ ሁኔታ ጋር መሰል ስራን ማስቀጠል ቀላል ለፋታ አይጠይቅም። ዲያቆን ፍሬው አሜሪካ ተወልደው የሚያድጉ ልጆች የማንነት ጥያቄን ለመመለስ መሻት በፈታኙ ስራ እንዲገፋ ጉልበት እንደሆነ ይናገራል።
እዚህ ሀገር ተወልደው የሚያድጉ ልጆች ታዩኝ በቃ ፈተናቸው ምን ያህል እንደሆነ። ምክንያቱም ልጆቹ ትምህርት ቤት ሲሄዱ ከተለያየ ማህበረሰብ ጋር ነው የሚማሩት። ያው በዚህ ሀገር እንደምታውቀው አብዛኛው የትምህርታቸው የሚቀረጸው የራሳቸው ታሪክ ላይ ነው። በከፍተኛ ደረጃ ትኩረት ሰጥተው ልጆቹን የራሳቸውን ታሪክ ነው የሚያስተምሯቸውና እኛ ኢትዮጵያውያን ደግሞ እጅግ ታላቅ የሆነ ዓለም የሚደነቅበት የሚኮራበት ታሪክ ያለን ህዝቦች ነን። ከዚህ አኳያ ለልጆቻችን የሆነ ነገር ምክንያቱም በዛን ወቅት አልወለድኩም ነበር ግን በኋላ ላይ የኔ ልጅ ሲመጣ ምክንያቱም የነዛኞቹ ልጆች ወላጅ ከመውቃ ሲልክ እኔ እንደነገ ለምወልደው ልጅ ምን አዘጋጅቻለሁ ምን ሰርቻለሁ ምክንያቱም ከሌላው ከመጠበቅ አንተ የመፍቴው አንድ አካል መሆን ያለበት መጀመሪያ ስለዚህ ያሉትን ተግዳሮቶች ሁሉ በእግዚአብሔር ቸርነትም እንዲሁም ደግሞ በሚስት እገዛና ድጋፍ በነገሮች ሁሉ እየተግባባ እየተረዳዳ ከዛ በላይ ጥቅሙ ዛሬ ላይ ላይሆን ይችላል ነገ ከነጎዳ ላይ ግን እንደ ሀገር አንደ ቤተሰብ ነው አሁን ያሰብነው ከፍ ሲል ግን እንደ ሀገር ያለው ጥቅም በጣም ከባድ ትልቅም ስለሆነ አሁንም ስትመለከት የዚህ ሀገር ሰዎች መተው ለማየት ያላቸውን ጉጉት ትመለከታለና የሚኖረው ፋይዳ በጣም ትልቅ እንደሆነ ስላሰብኩትኝ ያለውን መሆን ያለበትን መቅፈል ያለብንን ነገር አንዳንዴ ጥሩ ነገር እንዲሁ አልጋ ባልጋ ይመጣል ብዙ ነገር ይሄን ነው መታጣው ቤተሰብን ታጣለ ገንዘብን ታጣለ ጊዜን ታጣለ በብዙ ጣውረድ ውስጥ እንዳልከው ደግሞ እቃዎቹን በራሱ እዚ ሆነ ከዛ ለማስተባበር መቻለ ራሱ በጣም ፈታኝ ነው ከዚህ አፋያ ጉዳዩ ግን የቱንም ያህል አልፊ ቢሆን ነገ ከነጎዲያ ሁሉ ግዜ ያው ተራራ ስትወጣው ያደክማል ተራራዋናት ላይ ግን ስትቀመጥ የመለተም የመጣህበትን ስታይ ቁልቁለት መሆኑ ነውና ትረሳዋል ልክ ይሄም ዝም ብሎ በአንድ ጠረቃ ከሆነ ቦታ ብድግ ብሎ መጥቶ የተሰራ አይደለም ቢያንስ ቢያንስ ወደ 15 እና 16 አመት ሂደት ውስጥ ነው እዚህ የደረሰው እንዳልኩ ኢትዮጵያ መሰረቱ ነበር ከዛዚ 8 አመት አለ ስለዚህ በዛ ሂደት ውስጥ እያደገ መጥቶ እዚህ ሆኗልና ውጣውረዶቹ አሉ ግን ደግሞ ከበረታና ይቻላል ካልክ የማታልፎ ነገር ምንም የለም።
ዲያቆን ፍሬው ታሪክና ባህልን ዘካሪ ተቋም ከማቋቋም ባለፈ በቀን ተቀን ህይወቱም ማንነትን የማንጸባረቅ ኃላፊነቱን እንደሚወጣም ይነገርለታል። በአመቱ ውስጥ በሁሉም ቀናት ኢትዮጵያን የተለያዩ ህዝቦች ባህልን በሚያንጸባርቁ ልብሶች ብቻ የሚታየው ዲያቆን ፍሬው ከ130 በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል።
ኢትዮጵያን የባህል ልብስ መልበስ አሁን አሜሪካን ሀገር ከመጣው ጊዜ የተፈጠረ ሳይሆን ኢትዮጵያም ይያለው በኢትዮጵያ በ2000 ዓመተ ምህረት ነው የተጀመረው። አሁን ዘንድሮ 15 ዓመት ደፍኛለሁኝ። በ15 ዓመት ሂደት ውስጥ እንግዲህ አበሻ ልብስ ለመልበስ ያው ሁልጊዜም አንድ የሆነ ምሳሌም የሆነ ሰው ይኖራል። በየትኛውም በህይወት እርምጃ ውስጥ ስታልፍና አጋጣሚ አንድ ባህር ዳር የምትኖር ወዳጄ እንደዚሁ አበሻ ልብስ የምትለብስ ሴት ነበረችና አጋጣሚ ለቤተሰብ አገልግሎት ሄጄ ተመለከትኩኝና ስደጋግም አጋጣሚ ነው የመሰለኝ። ከዛ ስጠይቃት አይቆየው እኮ ነው አመቱ ሙሉ ነው የምለብሰው ስትለኝ እስቲ እኔ ለምን አልሞክረው? አንደኛ ውበት ነው ባህል የራስን ማክበር ደግሞ ስልጣኔ ነው። ስለዚህ እሷ ባህር ዳር እየኖረች ከአዲስ አበባ መጣ እየለበሰች እኔ አዲስ አበባ እየኖርኩኝ እንዴት ያቀተኛል ብዬ የዛን ጊዜ ጀመርኩትኝ። መልበስ ከጀመርኩ በኋላ ግን የሰው ምልከታና የሚሰጠኝ ሐሳብ በጉዳዩ ላይ በጣም አተኩሬ እንድቀጥል የፈለቀ እንድፈልገው እንዳከብሮ አደረገኝ። ስለዚህ አንድ ብዬ ጀምሬው ሂደቱ እያደገ ነው የመጣው። ከዛ በኋላ ግን ላለፈው 8 አመት ግን ኮትም ሱሪንም ተውኩኝና የራሴ የኢትዮጵያ የሚባለውን ይሄ ኪታ በተነፋነፍ በነጠላ የሚባለውን አለባበስ መልበስ ጀመርኩኝ ማለት ነውና እዚህ ሀገር ስትመጣ ደግሞ ይበልጥ ምክንያቱም ያው እንደምታውቀው ብዙ ጊዜ ነጮቹ የሆነ ለየት ያለ ነገር ይስባቸዋልና ልብሱን ሲመለከቱ በጣም ነው የሚደነቁት። ፎቶ ማንሳት ይወዳሉ፣ ማድነቅ ይወዳሉ። አንድ ሰው ደግሞ ይበልጥ ሲደነቅ ሰዎች ለዛ ጉዳይ የሰጡትን ትኩረት ነው የምታይበት።
አድዋ የባህልና የታሪክ ህብረት በጥቂት አመታት ውስጥ ለዳላስ ቴክሳስ ነዋሪዎች ኢትዮጵያን ታሪክና ባህል በረከቶች በአቅሙ በማሳየት ዛሬ ላይ ደርሷል። ዲያቆን ፍሬው መጪው ዘመን የማዕከሉ ሚናና አድማስ የሚሰፋበት እንዲሆን ህልም አለው።
እንደኔ ሐሳቤ አድዋ የባህልና የታሪክ ህብረት ከግል ተቋምነት አልፎ ወደ አንድ ትልቅ ሀገራዊ ተቋም ሆኖ ውጪ ላይ ትልቅ ኢትዮጵያን የሚያስተዋውቅ ሙዚየም ሆኖ አድጎ ማየት ነው የመጨረሻው ግቤ። የኛ ሰው የኛ ኢትዮጵያውያን ብቻ ሳይሆኑ ሌላውም ማህበረሰብ መጥቶ ኢትዮጵያን ኢትዮጵያ ድረስ ሄዶ ማየት ላልቻለው ሰው ትንሿን ኢትዮጵያን በዛ ሙዚየም ውስጥ የማሳየትና ለቱሪዝሙ ሴክተር ደግሞ የበኩላችንን አስተዋጽኦ ማድረግ።
አድዋ የባህልና የታሪክ ህብረት ያሰባሰባቸውን ታሪካዊና ባህላዊ መስህቦች በዋይሊ ቴክሳስ በመከናወን ላይ ባለው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ለአንድ ሳምንት ያክል ለተመልካቾች ክፍት እንደሚያደርግ ተነግሯል።
ለአሜሪካ ድምጽ ሀብታሙ ዚዩም ዳላስ ቴክሳስ።
ክብራትና ክብራን ስርጭታችን በዚህ ተፈጽሟል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.